ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያ ሉዓላዊነት የህዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምን ሰምታችኋል? ዛሬ ቀኑ ታህሳስ 2 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው እንግዲህ የሀገራችን ወቅታዊ ሁኔታ በተመለከተ ያባቀማችን ያሰባሰው ነው እናጋራችኋለን። ቆይታችሁ ከኛ ጋር እንዲሁን እየተመኘን ወደ ፕሮግራማችን ነው የምንገባው። አዲስ ትኩስ ዜና ባለፉት 2 ሰዓት ውስጥ የመጣለ ጋሽና የምትባለው መንደር ባለፈው ሳምንት በትግራይ ሰራዊት ለቀው ወጥተው ነበር። አሁን በዛሬው ዕለት ደግሞ እንደገና መያዛቸውን ተናግረዋል። ጌታቸው ረዳ አስተውቆታል። በዛው መጠን የኢትዮጵያ መንግስትም እንደዚሁ በ ወልዲያና መርሳ መንገድ ላይ ያለውን ዘግቻለሁ ተቆጣጥሬ ያለሁ ብሎ መግለጫ አውጥቷል። እነዚህ ሁለት አዲስ ነገሮች ናቸው። እና ጦርነቱ እንደታየ እየተካሄደ ነው ያለው። የቆመ ነገር የለም። ቀጣይነቱን ግን አሁን ባለው መረጃ መሰረት ቀጣይነት እንዳለው ነው የሚታየው። ይህን ካልኩኝ በኋላ ጠቅላይ ሚኒስትሩ ባለፈው ሁለት ሳምንት በጦር ሜዳ የነበራቸውን ውሎዎች ጨርሰው የመጀመሪያው ምዕራፍ ጨርሻለሁኝ ብለው ወደ አዲስ አበባ ተመልሰዋል። ምን ተገኘ የሚለውን ነገር ለማየት እንሞክራለሁ ወደ ኋላ ላይ። ሌላው እሱን በኋላ እንትነው ወደ ዛሬው በጣም ከባድ የሆነ ነገር ቢኖር ምንድን ነው ታይቶ በማይታወቅ መንገድ ማለት ይችላል ታይቶ በማይታወቅ መጠን የቤንዚን ላይ የስድስት ብር በሊትር ጭማሪ ተደርጓል። ያንን ተከትሎ ሌሎች የነዳጅ አይነቶች በከፍተኛ መጠን ተጨማሪ ተደርጎባቸዋል። በቅርቡ የትራንስፖርት አገልግሎት ታሪፍ ማሻሻያ ይደረጋል ተውሏል። ምን ያህል እንደሚሆን የማይታወቀ ነገር የለም። የትራንስፖርት ዋጋ መጨመር በሁሉም ምርቶች ዋጋ ላይ ጭማሪ ያስከትላል። አሁን ከዚህ አቅም በላይ የሆነው የኑሮ ውድነት ላይ ይህ ተጨማሪ የህዝቡን የኑሮ ሁኔታ አስከፊ ያደርገዋል። ብዙ ጊዜ ቤንዚን ጨመረ ሲባል ዋጋ ይጨምራል፣ የቤት ክራይም አብሮ ይጨምራል። የሚገርማችሁ ነገር አዲስ አበባ ውስጥ እና አንዱ መጥፎ ነገር ለዚህ ለሰርቶ ለሚያደርሰው ደሞዝተኛ ለሆነ ሰው ከባዱ ነገር ቢኖር ምንድን ነው የቤት ክራይ መክፈል አለመቻል እና አቅም ማነስ እነዛ ከዛ ደግሞ ቁሳቁሶ የጥራጥሬዎች አብሯቸው የሚሆኑት ነገሮች አሉ። የኢትዮጵያ ጦርነት እና የውጭ ጉዳይ ጣልቃ ገብነትን ባለፈው ሳምንት ተናግረናል። የፕሬዚዳንት ባይደን የምስራቅ አፍሪካ ልዩ ፊልትማን ሰሞኑን በኢትዮጵያ በሚካሄደው ግጭት ጋር በተያያዘ አጀንዳ ላይ ለመምከር ወደ ቱርክ፣ የተባበሩት አረብ ኤምሬትስ እና ግብጽ ማቅናታቸው ተነግሯል። የጉዞ ዓላማ ቱርክና ኤምሬትስ እንደ ድሮን ያሉ ነገሮችን እንዳያስታጥቁ ለማድረግ ይሆናል ተብሏል። ግብጽ ደግሞ በዚህ አጋጣሚ መንግስት እንዲዳከም ለማድረግ ጣልቃ ትገባለች የሚል ስጋት ስላለ በዚሁ ላይ ለመምከር ሊሆን ይችላል ተብሏል። ግልጽ የሆነ ነገር የለም፣ ግን እነዚህ ነገሮች የታዩ ናቸው። ችግሩ ምንድን ነው? ትሮኑ ተገዝቶ አልቋል። ከእንግዲህ ወዲህ ምናልባት ስፔር ፓርት ካልሆነ በስተቀረ ዋናው ነገር የገባ ነው እና ነገሮቹ ትንሽ ለዚህ ነው ባለፈው ሳምንት የአሜሪካን መንግስት የኢትዮጵያን መንግስት እንዲዳክም እንዲወድቅ አትፈልግም አሜሪካ፣ ዝም ብላችሁ ነው ዝም ብለን ነው ምንጮሆ ብዬ የሚያልኩት ለዚህ ነው እንጂ ፍላጎቱ ቢኖራቸው ጦርነቱ እንዲቆም ፍላጎት ቢኖራቸው ያስቆሙት ነበር። የድሮን ተመለከተ ሀሳብ እና ቅሬታ ካላቸው ይህ ነገር ከሶስት ወር በፊት ሲነገር የነበረና መረጃው ደግሞ በእጃቸው ያለ ያለ ስለሆነ እሱን ማድረግ ይችሉ ነበር፣ ግን አላደረጉም። በኢትዮጵያ ግጭት ውስጥ ጣልቃ የገቡ ሀገራት ቱርክ፣ አረብ ኤምሬት፣ ኢራን፣ ሳውዲ አረቢያ፣ ቻይና፣ ሩሲያ፣ ሱዳን፣ ግብጽ፣ ሌሎችም አሉ። እነዚህ መንግስታት በኢትዮጵያ ላይ የየራሳቸው ፍላጎት ስላላቸው የኢትዮጵያን ግጭት ቶሎ ካልቆመ እንደ ሶሪያ፣ የመን ወይም ሊቢያ የመድረስ እጣ ፈንታው ለኢትዮጵያ ቁልጭ ብሎ እየመጣ ነው ያለው። ግን ኢትዮጵያኖች ይህንን ነገር ማየት የምንፈልግ አይደለንም። በስሜት እየተነዳን ያለ ነው። በብዙ መልኩ ስለ ሀገር ማሰብ ትተን ስለ መንግስትና ስለ ግለሰብ ፖለቲከኞች እያወራን ያለ ነው። ዓለም አቀፍ ማህበረሰብ ጦርነቱን ማስቆም፣ የሰላም ሂደት እንዲካሄድ ማድረግ ረገድ፣ የሰብአዊ መብት ጥሰት እንዳይፈጸም በመከላከል ረገድ የእርዳታ አቅርቦትን መቀላጠፍን ጨምሮ ተጨባጭ ነገሮችን አልሰሩም ተብሎ ይታማሉ። ኢትዮጵያ መንግስት የኤርትራ ሰራዊትን ማስከበቶ የሰብአዊ መብት ጥሰት መፈጸሙ ይፋ ቢሆንም የተባበሩት መንግስታት ጨምሮ የትኛውም አካል ወይንም መንግስት ከድርጊቱ ሊያስቆም አልቻለም አለመቻሉም እየተነገረ ነው ያለው። ይህ እንግዲህ አንድ አመት ከአንድ ወር ሆኖ እንዲያውም እስከ ድሮን ድረስ ጥቃት የተጀመረበት ከነበረ በላይ ጠንካራ እንዲሆን እነዚህን ነገሮች በድሮን ተጠናክረው እንዲቀጥሉ የሚቀጥሉበት ምክንያትም የነሱ ችለተኝነት ወይም ደግሞ የነሱ አለመግባባት የፈጠረው አንዱ ትልቁ ችግር ምንድን ነው? ጦርነቱ ብቻ ሳይሆን የጦርነቱ ሂደት ሁሉ ከመደባዊ ወይም ደግሞ ከታወቀው ውጊያ ውጪ በዘመናዊ መሳሪያ የታገዘ እንዲሆንና ውድመቱን በዛው መጠን ነው። በነገራችን ላይ ውድመት ድሮን በሚጣልበት ጊዜ የሚመጡት ውርደቶች ማነው ውድመቶች በጣም ከባድ ናቸው። የአማራ ክልል ባወጣው መግለጫ 30 አመት ወደ ኋላ ሄጃለሁ ይምላል። እንግዲህ ይሄ የአማራ ክልል ብቻ ነው፣ ትግራይን ስንጨምር አፋር፣ ሌሎችንም የዚህ የጦርነት ሰለባ የሆኑትን በሙሉ እና እንደ ሀገር ኢትዮጵያን ትልቋን ኢትዮጵያን ደግሞ ስንመለከት ኢትዮጵያ ቢያንስ አሁን የ2018-2017 የነበራትን የኢኮኖሚ አቅምና እድገት ለመመለስ ቢያንስ 30-40 ዓመት ሊፈጅባት ይችላል። እነዚህ ወደሙ ጠፉ የተባሉት ለማስተካከል እንኳን ሙሉ ለሙሉ ባይስተካከልም አሁን ያሉበት ደረጃ ለማድረስ 27 ዓመት ነው የፈጀው። የጨለማ ዘመን ተብሎ የተረገመ ማለት ነው። በጨለማው ዘመን ግን እነዚህ ነገሮች በሙሉ አድገው በልጽገው ሁሎችን ከተስተካክለው የነበረበት ነገር ነበረ። ግን የጨለማ ዘመን ሊያሰኝ የሚችለው የፖለቲካ ድርጅቶችና ኢህአዴግ የመግባባት አቅማቸው በጣም ደካማ ከመሆኑ የተነሳ አለመነጋገራቸው ፖለቲካውን አጭቃጭጮታል፣ የዲሞክራሲ ሂደቱን አበላሽቶታል። ያ ሁልጊዜ ተጠያቂ የሚባለው መንግስት ሊሆን ይችላል። ግን እንደ ህዝብ ደግሞ የምንመለከት ከሆነ ተጠያቂዎቹ ተቃዋሚዎቹም እንደነበሩ ማስታወስም ያስፈልጋል። እንግዲህ የአገር ቤት ጦርነቱ እንዳለ ሆኖ ውጭ ደግሞ ያለው ራሱን የቻለ ደግሞ ሌላ ኢትዮጵያኖች ልክ ኢትዮጵያን በማይመስል መልኩ ኖሞር የሚለው እንቅስቃሴ በተለያዩ አካባቢዎች ሰልፎች እና ውይይቶች ይተከል። በተለይ ሰልፎች በዋሽንግተን፣ በካሊፎርኒያ፣ እዚህ አትላንታም ባለፈው 2 ሳምንት ተደርጓል። ከሁለት ቀን በፊት ደግሞ እንዲህ ተደርጓል የትግራይ ኮሚኒቲ እና በሌላው ደግሞ ስትመለከቱ ደግሞ የትግራይ ኮሚኒቲ ከኦሮሞ ህብረተሰብ ጋር አንድ ላይ ሆነው በዋሽንግተን ዲሲ እና ትላልቅ ከተሞች ላይ ይህን አድርገዋል። ይህን ሲያደርጉ በምንም አይነት መልኩ ለሚመለከተው ሰው አንድ ቦታ ላይ የኢትዮጵያ ባንዲራ አለ አሁን ያለው ባለመልክቱ ማለት ነው። በሌላ መልኩ ደግሞ ልሙጥ ባንዲራ አለ። ከዛ በኋላ ደግሞ የኦኤልኤፍ ባንዲራ ታላችሁ፣ ከዛ የትግራይ ባንዲራ ታላችሁ። እነዚህ በሙሉ ስትመለከቱ በምንም አይነት መልኩ ኢትዮጵያን የማይመስሉ እንደውም ከአንድ ሀገር የመጡም የማይመስል የውጭ ነገሮች በሁለት ጎራ የተለየ የተከፋፈሉ ነገሮችን እያየን ያለ ነው። ወዴት እያመራን ነው? እሱ ራሱን የቻለ ጥያቄ ነው። ይህ በጣም ዋልታ ረገጥ ነው የሚባል መሰለኝ። ዋልታ ረገጥ ወይ ጽንፍ በሙሉ ዳር ወደ ዳር ሂዱ ሂደቶችን ነው እየተመለከትን ያለ ነው። እና እነዚህን ስንመለከት የሀገራችን ወደፊት እጣ ፈንታ ምን ሊሆን ይችላል የሚለውን ነገር ረጋ ብለን ብንመለከተው የተሻለ ይመስለኛል። በኦሮሚያ ክልል በምዕራብ ኦሮሚያ ዞኖች የተወሰኑ ወረዳዎች ከመንግስት ቁጥጥር ውጭ ሆነዋል። ሰሞኑን የኦሮሞ ነጻነት ሰራዊት ዋና አዛዥ አልምሮ በተገኘበት የወረዳዎቹን ህዝብ አስተዳዳሪዎች መርጧል። ምን ማለት ነው? የኦሮሞ ብልጽግና እንዳያስተዳድር ሆኖ የጃልመሮ ወይም ደግሞ የኦሮሞ ነጻነት ሰራዊት የሚመራው አካል ኦሮሚያ ውስጥ እየተቋቋመ ነው በተለያዩ ቦታዎች ላይ። እና ይሄ አንዱ ነገር ነው። እዛ ውስጥ ደግሞ አባገዳዎች አባብያ ብለው ጠቅላይ ሚኒስትሩን ሾመዋል። የሚገርመው ነገር ሰይሟል እንበል ሾሞ ሳይሆን ሰይሟል ስሰማ ትልቅ ታጋይ ዝል ያመጣ የሚል ማዕረግ ነው የተረጎሙልኝ። እኔ ግን የገረመኝ ምንድነው ባለፈው ሳምንት 14 አባገዳዎች ሲገደሉ እነዚያ የአባገዳ ስብስቦች ይህን ነገር አልተናገሩም እና ለጠቅላይ ሚኒስትሩ እንደዛ ማረጋቸው መጥፎ ነው አይደለም ግን ጠቅላይ ሚኒስትሩን በጣም አንባገነን ነው የሚያረጋቸው በነገራችን ላይ በዚህ ሁኔታ የሚቀጥል ከሆነ ያገሪቱ ሁኔታ ጠቅላይ ሚኒስትሩ መስቀል አደባባይ ቆመው ሰው ቢረሽኑ ታዲያ ምን አለበት ብሎ ነው አጫጭቦ ሰው ልሚችለው ምክንያቱም አሁንም ይያየን ያለነው እየተገደለ እየታረደ አጨብጭቦ ጠቅላይ ሚኒስትር አብይ የሚደግፉ የአማራ ምሁራን አሉን። ዘመዶቻቸው እየታረዱ ነው። በወለጋ፣ በመንሻንጉል፣ በጋምቤላ፣ በተለያዩ ቦታዎች እየታሰሩ ነው፣ እየተባረሩ ነው። አንድም ቀን ኧረ ዘመዶቻችን ወገኖቻችን ተጎዱ ኧረ ምንድን ነው ብሎ የጠየቀ ሊሂቅ የለን የለም አማራ ክልል ውስጥ የለም የአማራ ክልል ሳይሆን ከአማራ ውጭ አሁን ሲአሜሪካ ነገርም ያለው በሙሉ የወያኔ ጥፋ እንጂ ወያኔን ለማጥፋት በሚሄድበት እርምጃ ላይ አገር እየጠፋ እንደሆነ አገር እየፈረሰ እንደሆነ ግን ለመገንዘብ ያቃተው የታወረ መንግስት አፍቃሪ ህብረተሰብ ተፈጥሯል። ስለዚህ የአባገዳዎቹ አባብያ ብለው መሰየማቸው ምንም አያስከፋም። ይሄኛው ግን የራሱ ወገን እየተገደለበት አንገቱ እየተቀላበት ምንም ነገር ሳይናገር እያጨበጨበ የሚሄድ የሚጓዝ ህብረተሰብ አለና ያኛውንም ስንመለከተው ችግሩን ራሱን ያዘ ችግር እየመጣበት ነው። በአማራ ክልል ሰሜን ሸዋ እና የደቡብ ወሎ አካባቢዎች አብዛኞቹ አካባቢዎች ከትግራይ ሰራዊት ጥሎ ወጥቷል። ለስትራቴጂክ ብሎ ጥሎ ወጥቷል። ያ ቦታዎች በመንግስትና በአማራ ኃይሎች ተይዟል። ከባድ ውጊያ እየተካሄደ መሆኑንም የሚያመለክቱ ሪፖርቶች አይተናል። አሁን ቀደም ብዬ ነገርኳችሁም ከዛው ጋር የተያዘ እንግዲህ የዛሬ ወጣው እንትን ጦርነት የከፋ ስለነበረ የመጨረሻው ወይንም ደግሞ ወደ መጨረሻ ሊሆን የሚችል አንዳቸው አንድን ቦታን እንደተቆጣጠሩ የሚያሳይ ነው። ይህን ተከትሎ የፋኖ ሚሊሻዎች እስከ መቀሌ ድረስ እንሄዳለን የሚል ፉከራ ላይ እያሰሙ ነው። ይሄ ወደፊት ከባድ ነገር ነው። አባትና ልጅ ሞተዋል። ያማማታቸውን ሁኔታ ሲታይ እኔ ለምን ሰው ሞተ ብያለልም። ምክንያቱም በሰው ባመነበት ምንም ነገር ያደርጋል። ላመነበት ሁሉ ሰው ይሰዋል። አንዳንድ ጊዜ ግን እነዚህ ሰዎች በስሜት ሄደው እንዲጋለጡ እንዲጋፈጡ የሚያደርጋቸው አንደኛ የዚህ የአክቲቪስት የምንላቸው ህዝብ አንቂዎች የሚባሉ ሰዎችና የመንግስት ሚዲያ ፋና፣ ዋልታ፣ አማራ ሚዲያ ኮርፖሬሽን፣ የኢትዮጵያ ቴሌቪዥን፣ ከዛ በመንግስት ስር ወይንም በመንግስት ጥላ ከለላ ስር ያሉት እንደነ እሳት ያሉ፣ አዲስ አበባ ያሉ፣ ውጭ ያሉ፣ በቃ የመንግስት ደጋፊ በቃ ወያኔን እስከጣለ ድረስ መንግስት ጋር እንሆናለን ማለት ነው። አፉን እንትን ብሎ በጣም ቀወመው ነበር አብይን፣ ጠቅላይ ሚኒስትር አብይን። ነገር ግን ይሄ ሁሉ በሚሆንበት ጊዜ አሁን ወያኔን የሚያደርገውን ነገር ስመለከት ግን በደንበኛ ደግፋል፣ በፊት የሚተቃወምኩት ለዚህ ነው ብሎ አፉን ሞልቶ የተናገራለ። እነዚህን ወጣቶች እየሞቱ ነው። አሁን ከትላንት ወደ ባለፈው 3-4 ቀን ፌስቡክ ገብታችሁ አይታችሁ ከሆነ የምትመለከቱት ፋኖ ከሌ ተሰዋል፣ በአንተ ምክንያት እኛ ነጻ ወጣ፣ አሜሪካን አገር ቁጭ ብሎ ነው ብዙ። ይሄ የወያኔን መግደል ወይም ደግሞ በሱ ሞት ሳይሆን እንኳን ገደል ሳይሆን የራሴም ራሴም እየሞተብኝ ነው ለምን ይሞትብኛል ብለን ለምንድን ነው የማንጠይቀው? ለምንድን ነው ጦርነት በቃ ብለን ነው የማንናገረው? ጦርነት በቃ 6 ሚሊዮን ትግራይን መግደል አይቻልም። እሱ በቃ ምንም አይቻልም አይቻልም። ስለዚህ 6 ሚሊዮን ከመግደል ግን እንደነ ሰዓቶች የኢሳያስ አፈቀላጦች አሁን ያብይም አፈቀላጦች እንደ ሰዓት ያሉት 100 ሚሊዮን ለ5 ሚሊዮን ብለው የተዘፈኑበት የተናገሩበት አለ። አሁንም ከኤርትራ ጋር ሆኖ መንግስት ከላይ ኤርትራ ከታች ኢትዮጵያ ከጎን ያማራ ሆኖ መጨፍለቀለበት ብለው የተናገሩት ነው ጦርነቱ ከመጀመሩ በፊትና አሁን ከዛ በኋላ እያደረጉ ያሉት አሁን ሰሞኑን እያደረጉ ያሉት ያንን ነውና በእነዚህ ሰዎች አማካኝነት እነዚህ ሰዎች እየሞቱ ነው። ወጣቱ ለምን ነው የሚሞተው? ለምን በቃ ለምን አይባልም? ቁጥር ስላለን በቁጥራችን ትልቅነት የቻልነውን ያህል ገለን ግን የሚተርፍ አለን ብለን ለማን እየተናገርን ነው ያለው? እኔ አልገባ ብሎኛል። እና አድማጮች ይህን ነገር ማስቆም መቻል አለባችሁ። ማስቆም የምትችሉት ደግሞ ምንድን ነው? ቀላል ነው። አሁን ጠቅላይ ሚኒስትሩ በፈጠረው ችግር የመሪነት ብቃት ማነስ ምክንያት አገሪቱ ለደረሰባት ኪሳራ የህይወት መስዋዕትነት ባንከፍልም በገንዘባችን እየረዳን ነው። ስለዚህ ጭማሪ ችግር መጥቶ ሀገር ከመፍረሱ በፊትና ለእኛም ለወደፊት ችግር እንዳይመጣብን ጦርነቱን አቁም፣ ጦርነቱ ይቁምና ቁጭ ብላችሁ በጠረጴዛ ተነጋገሩ ብሎ መናገር መቻል አለብን አለባችሁ። ሂሳብ ሳላልከፈልኩኝ አድርግ ማለት አልችልም። እንደ ትውልደ ኢትዮጵያዊ ግን ጦርነቱ ትክክል አይደለም፣ መቆም አለበት። ከሊት ከከሊት አሸናፊ አይኖረውም። የህዝብ የእርስ በርስ ጦርነት ነው። አሁን ጦርነቱ ሲጀምር የተናገር ነው ነበር ጠቅላይ ሚኒስትሩ ትልቅ ጥፋት አጠፉ በማለት የአማራን ህዝብ ከትግራይ ህዝብ ጋር ዘላለማዊ ጦርነትና ቁርሾ የሚገባበትን ነገር አመቻችተው ጎትተው ጦርነቱ ከተቱት በማያገባው ብዬ ተናገር ያለሁኝ። አሁን እየሆነ ያለው ያ ነው። ጠቅላይ ሚኒስትሩ እንኳን ሰው የሞተ ይቅርና መንግስቱ ኃይለማርያም ሲዘለፍ ነበረ ዝንብም አልገደልኩ አለ ተብሎ። ዝንብ የሞተም አይመስላቸውም። ቁጭ ብላ ተመልከቷቸው እስቲ እንቅስቃሴያቸውን፣ ንግግራቸውን ስትመሉ ካሉት ውሸቶች በሙሉ ጋር ተጨማምሮ ስትመለከቷቸው ዝንብ እንኳን አጠገባቸው የሞተ አይመስላቸውም። ይህ ሁሉ ወጣት ሲያልቅ አገር እንዳልነበር ሆኖ ሲፈርስ ለዚህ ነው ጠቅላይ ሚኒስትሩ ብቃት የላቸውም፣ ማስተዳደር አይችሉም። ስለዚህ ስልጣናቸውን መልቀቅ አለባቸው የምንለው ይሄ ከሀገር ነው እንጂ የፖለቲካ ድጋፍ ተቃውሞ አይደለም። በቃ ሀገር እየፈረሰች ነው። በምን? በጠቅላይ ሚኒስትሩ ምክንያት። ለምን? የኤርትራን ኢሳያስ አፈወርቂን ዓላማ ለማሳካት ፍላጎት ለማካሄድ ሌላ ምንም ነገር የለውም። ከዚህ ጦርነት ኢትዮጵያ የምታገኘው ነገር የለም። የምታጣው ግን ብዙ ነገሮች አሉ። ኢትዮጵያ የምታገኘው ነገር የለም እና ብዙ የአማራ ፋኖች እየሞቱ ነው እና በየፌስቡኩ ይሁን አይሁን ከሌሙት ከሌሞተ ለእኛ ሲል ከሚባል ወይም ደግሞ ቤተሰብ እንርዳ ከማለት ሰው የማይሞትበትን ነገር ማናገር ነው። ጠረጴዛ ላይ ቁጭ ብሎ ጠቅላይ ሚኒስትሩ ቁጭ ብሎ እንዲያወራ ማስገድ ነው። ሌላ ምንም አማራጭ የለም። ጦርነቱ ማሸነፍ አይቻልም። ትግራይን እንደ ሌሎቹ ክልሎች ማንበርከክ አይቻልም። የተለዩ ናቸው አይደለም እላችሁ፣ አይቻልም። ህዝብን ማድረግ አይቻልም። አይቻልም፣ የማይቻል ነገር ነው። ስለዚህ ጦርነቱ መቆምበት ብዙ ነገሮች የምንላቸዋለሁ። ግን እስቲ እስከዛ ድረስ ምን እናድርግ መሰላችሁ? እስከዛ ድረስ እስቲ እቺ ነገር አንድ ጊዜ ትንሽ አንዳንድ ጊዜ የቴክኒክ ችግር ብዙም ስለማይገባኝ ኢሜይልም ለማድረግ ሞክሬ ሳልተሳካልኝ
የመበታተኛችን ጥበብ ፖለቲካዊ ተቀብልነት
ደረስኩበት
ካማራ
ኢትዮጵያ ሀንገዛ ከመማሀድራ እንዳርኳይና ማፋፋህ ከነብዛለና ኢትዮጵያ በታቲንካ ሀሜ ገርካቱ ቆዛዝ
ኢትዮጵያን ልንበታተናትና ልናስተዳድራት ከፈለግን ልንበታተናት ይገባል። የመበታተኛችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልገዋል። ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
ኢትዮጵያ ሀንገዛ ከመማሀድራ እንዳርኳይና ማፋፋህ ከነብዛለና ኢትዮጵያ በታቲንካ ሀሜ ገርካቱ ቆዛዝ
ኢትዮጵያን ልንበታተናትና ልናስተዳድራት ከፈለግን ልንበታተናት ይገባል። የመበታተኛችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልገዋል። ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
እንግዲህ አዳመጣችኋቸው። ይሄ ኢሳያስ አፈወርቂ በተደጋጋሚ የሚናገሩት ሁኔ ንጋ ነው። ኢትዮጵያን እንበታተናታለን፣ በታተንንም ጣልቃ ገብተንም እንበትናታለን፣ ከአማራውም ጋር እንኳን አብሮ መኖር ምንም አይቻልም ያሉ ግን በጣም የእሳቸው ደጋፊ ማን ነው? ኢትዮጵያኖች ማን ነው በጣም ደጋፊያቸው? የአማራ ልሂቃን ነው። ማን ነው ጣልቃ እንዲገቡ ያደረጋቸው? ጠቅላይ ሚኒስትር አብይ። ኢትዮጵያን እያመሷት ያሉት ኢሳያስ አፈወርቂ አፋቸውን ሞልተው እንደዚህ ሲናገሩ እናንተ የኢትዮ ኤርትራ ስብስብ ብላችሁ የኤርትራን ባንዲራ ይዛችሁ ታሳልፋችሁ ወገኖቻችሁ እያለቁ ናቸው። ወየኔ ብቻውን አይደለም እየሞተ ያለው አማራው ወንድሞቻችሁ ናቸው። የጦርነቱ ሁና እንዲመጣ እንዲደረግ የተደረገበት ዋናው የኢሳያስን ሐሳብና ዓላማ ፍላጎት ለማሟላት ነው። ምክንያቱም ኢትዮጵያ ከጦርነት የምታገኘው ነገር ምንም ነገር የለም የምታገኘው። የኤርትራ መንግስት ግን ብዙ ነገር ያገኛል። አንደኛ ትልቋን ኢትዮጵያ ያፈርሳል በአንደኛ ደረጃ፣ በሁለተኛ ደረጃ ደግሞ ምንድን ነው የሚሆነው? ከኢትዮጵያ የሚፈልገውን ጥቅማ ጥቅሞች ያገኛል ኢሳያስ አፈወርቂ። ይሄ ነው ትልቁ ነገር። እኛ ኢትዮጵያኖች ግን ይህን ነገር የተገነዘብን አልመሰለኝም። እና እነዚህን እንድታዩት ለማለት ነው። አስታውሱት፣ ትግራይ ክልል ስንሄድ የሂዩማን ራይትስ ዎች ትላንትና ሪፖርት አውጥቷል። በአማራ ክልል ሰቆጣና አንደኛው ቦታ ስሙን ተዘነጋሁት፣ ሁለት ቦታዎች ላይ ሰብአዊ ጥሰት ተደርጓል፣ 48 ሰዎች ሲቪልን ያለግባብ ተገለዋል ብሏል። የኢትዮጵያ መንግስት የትግራይ መንግስት አስተካክላችሁ እንትን አድርጉ፣ ካስፈለገ መታችሁ መርምሩ፣ ሳትመረምሩ ግን በሪሞት የሚሆነው ሪፖርት ብዙም ተቀባይነት የለም፣ ኢንተርናሽናል የሆነ ድርጅት የሆኑ አካላት መጥተው ይመርምሩ ሁሉንም ብሏል። የኢትዮጵያ መንግስት ደግሞ ቆርጠው አሁን በአማራ ክልል ብቻ የተደረገውን መጥቶ የዓለም አቀፍ ድርጅቶች እንዲመረምሩ እንፈልጋለን አለ። እኔ የኢትዮጵያ መንግስት ይሄን ያህል ከሄደ የአማራ ክልል ብቻ አይደለም መፈተሽ አለበት፣ የትግራይ ክልል መፈተሽ አለበት፣ የኦሮሚያ ክልል መፈተሽ አለበት፣ ጋምቤላና ማነው ስሙ አንደኛው ክልል እነሱ ሁሉ አብሮ መፈተሽ አለባቸው። የኢትዮጵያ መንግስት ይሄን ያህል ፍላጎት ካለው አሁን እቺ የጦርነቷን ሁኔታ ብቻ ተመልክቶ ለአሁኑ ብቻ ይደረግልኝ ከሆነ ያ ትክክል አይደለም። በጨራሽ ትክክል አይደለም፣ አግባብነትም የለውም። እውነተኛ ፍላጎት ካለው እንዲመረመር ፍላጎት ካለው ይሄን ለሁሉም እድል መስጠት አለበት። አሳዛኝ ነው። እንደ ሰዎቹ በጦርነት ጊዜ የሚደረጉን ክስተቶች ናቸው ይያልናገርም ለመናገርም አንደበቱም የለኝም እንደዛ አይደለም። እንደነዚህ አይነት ሁኔታዎች መወገዝ አለባቸው፣ መረገም አለባቸው። ያጠፋ ሰው ሁሉም በየቦታው መጠየቅ አለባቸው። ኃላፊነትን የሚወስድ መንግስት ነው ይሄን ደግሞ ማድረግ ያለበት፣ እንዲደረግ ማድረግ ያለበት። መንግስት ግን እየመረጠ ለሚፈልገው ቦታ ብቻ ፈቃድ የሚሰጥ ከሆነ ያ አይሰራም። ያ በምንም አይነት መልኩ የሚሰራ አይደለም፣ ትክክልም አይደለም፣ አግባብነትም የለውም። ስለዚህ መንግስት ይህን ያህል የአማራን ክልል ብቻ ከሆነ የሚል በአጠቃላይ ኢትዮጵያ ውስጥ የተደረጉ ሰብአዊ ጥሰቶች፣ የሰብአዊ መብት ጥሰቶች፣ የሰዎች ሞት፣ የዜጎች መበተን፣ የዜጎች መጥፋትን የዓለም አቀፍ ህብረተሰብ መጥቶ እንዲጎበኝና ሪፖርት እንዲያደርግ ብሎ መጠየቅ አለበት እንጂ አለበለዚያ እንደ ወገኖቻችን መርጦ አልቃሽ ነው የሚሆነው። አሁን የህብረተሰባችን ውስጥ ያለው ምንድነው? መርጦ አልቃሾች በስተናል። እየመረጠን ነው የምናለቅሰው። ለሁሉም አናለቅስም። የሞቱት ሁሉም ወገኖቻችን ናቸው የሞቱት፣ ህይወታቸው የሚያልፈው። ግን እየመረጠን ነው የምናለቅስላቸው። የተወሰኑትን ብቻ ነው የምናለቅሰው። ያ ትክክል አይደለም፣ አግባብም አይደለም። እንደ ሰው ያስተዛዝባል፣ ብዙ ነገሮች ሊያመጣ ይችላል። ስለዚህ እነዚህ ነገሮች መታረም አለባቸው። በትግራይ መንግስትና ወታደራዊ ኮማንድ የትግራይ መከላከያ ኃይል የያዘባቸውን አካባቢዎች የለቀቀው አዲስ የጦርነት ስትራቴጂ ለመከተል ነው ሲልም አቋሙን መናገሩ ተሰምቷል። ከሰሞኑ ጦርነቱን ጠላትን ለማጥቃትና የትግራይን ህዝብ ደህንነት ለማረጋጋት በሚያስችል መንገድ ይቀጥላል ብሏም አክሎ ተናግሮታል። በአዲስ አበባና በሌሎች የሀገሪቱ አካባቢዎች የትግራይ ተወላጆች ወደ ማጎሪያ ማስገባቱ እንደቀጠለ ነው። አንዳንዶቹ ይህን ሁኔታ ከጀርመን ናዚ የዘር ማጥፋት ዜናግ ባለፈው ሁለት ሶስት ጊዜ የጀርመን እና የጁሾችን መያዝና መታሰር፣ መገደል፣ ንብረት መዘረፍ ለማስተጋባት ሞክሮ ነበር። አሁን በደንበኛ ሲታይ ግን ያንን በመሰለ ሁኔታ እየተሰማ ነው። እንደውም ትላንትና አንድ ቪዲዮ አየሁታል፣ በጣም ትምህርታዊ ነው። የፖለቲካል ሳይንስ ያጠናና እንዲሁም ደግሞ ዓለም አቀፍ ሕግን የተማረ እንትን ያደረገ በናዚ እና በዚህ በፋሽዝም ሁኔታ ዙሪያ ብዙ ጥናቶችን ያደረገ አሁንም እያጠና ያለ ወጣት ኢትዮጵያዊ ሪዮት ከሚል ሚዲያ ጋር አቅርቦ ይዘግቧለን። እሱን እንደውም እሱን ለጠቅላላ እውቀት ምን ማለት እንደሆነ ይሄ ዘርነት ጥሎ ማጥፋት ሙከራ መደረጉ ለፖለቲከኞች፣ ለአምባገነኖች የሚያመጣ መሆኑን የሚያስረዱ በጣም ተመሳሳይነት ባለው መልኩ ያቀረበዋል። እና እድሉ የተለየ ሀሳብ መስማት የምትፈልጉ ከሆነ ምክንያቱም ችግራችን የኛ ኢትዮጵያኖች ችግር የተለየ ሀሳብ መስማት አንፈልግም። አንዴ አምንን ከዛ በኋላ ከዛ ውጭ ሌላ የለም፣ ሌላ ነገር የለም። እና የተለየም ሀሳብ ያለው ትምህርታዊ ትምህርት ነው። አሁን እኮ በዚህ ውስጥ ብዙ ነገር የተማርናቸው የቱን ያህል ጨካኞች እንደሆንን የተማርነው የቱን ያህል ህዝብ የራሳችንን ወገን እንደምናርድ ነው ያየነው። የቱን ያህል የራሳችንን ወገን እንደምንጨፋጨፍ ነው የተማርነው በዚህ በጦርነትና ባለፉት ሶስት ዓመት ጠቅላይ ሚኒስትሩ ስልጣን ላይ ከመጡ ጀምሮ። ለዚህ ነው በሶስት ዓመት ጊዜ ውስጥ ሀገር ማስተዳደር ሳይሆን የተስተካከለ ያለቀ ሁሉን ነገር እጅ ላይ ያለ አገር ገንዘብም ሀብትም ንብረትም ያላት ሀገርን ቁልቁል ወደ ታች አድርጎ ህገ መንግስት ከሌለው ምርጫ በህይወቱ አድርጎ ከማያቅ መንግስት ጋር ወዳጅነት ፈጥሮ ኢትዮጵያን እያፈረሱት ናቸው። ጠቅላይ ሚኒስትሩ ከስልጣናቸው መሄድ አለባቸው። የምትወዷቸው አላችሁ፣ ይቅርታ አድርጉልኝ። ፍቅራችሁን በሌላ ነገር ግለጹላቸው። ፍቅራችሁን በሌላ መልኩ ግለጹላቸው። ከኢትዮጵያ ሊበልጡ አይችሉም። ኢትዮጵያን ያፈርሳሉ እንጂ ኢትዮጵያን አያድኑም። ከስልጣን መሄድ አለባቸው። ስልጣናቸው መልቀቅ አለባቸው። ጠቅላይ ሚኒስትሩ እና የሰሞኑ በጣም የሚገርመው ምንድነው አሁን ትላንትና ሲሳይ ጎበዜ ጎበዜ ሲሳይ የሚባል ጋዜጠኛ ሲናገር ያዳመጥኩት የአማራ ክልል መሪዎች የትግራይ ተዋጊዎች ትግራይ ሰራዊት እየመጣ ነው ብለው ጥለው ይወጣሉ። ጥለው ሲወጡ ህዝቡን ማብሮን ይዞም ይወጡት ታስታውሱንን በተደጋጋሚ የትግራይ ተዋጊዎች ደሞ እንደሚሉት ንብረታችሁን ጥላችሁ አትሂዱ፣ ንብረታችሁ ሲጥላችሁ ስትሄዱ ዘራፊና ሌባ ቀማኛ ይመጣና ቤታችሁን ንብረታችሁን ይወስድባችኋል፣ ስለዚህ አትልቀቁ፣ ከኛ ጋር ችግር የላችሁም እያሉ የመለሷቸው ቦታዎች አሉ። አሁን ትግራይ ተዋጊዎች ወይም ሰራዊት ተመልሶ ወደ ካምፕ ወይንም ደግሞ ወደ መፈለገው ቦታ ከሄደ በኋላ እነዛ ባለስልጣናቹ መተው አሁን ያደረጉ ያሉት ምንድነው? እኛ سنሸሽ ለምንድነው እናንተ ያልሸሻችሁት ምንድነው ብለው ሰዎችን ያሰሩ ነው። ሰዎች እየታሰሩ ነው ባለመሸሻቸውና ንብረታቸውን በማቆየታቸው። ኦፕሬሽን ያደረገች ሴት ባሏ ሁለት ልጆች አለ ሚስቴ መንከሳከታት ይችላል ብሎ አልሸሸም ቤቱን ጥበቃ። እሱም ላይ አደጋ ደርሷል። የተገደሉ ሰዎች አሉ። ወልደ ያካቢ ተወልደው ያደጉ የትግራይ ልጆች በማስፈራራት ቤተሰቦቻቸው ወደ ሌላ ቦታ እንዲሉ ተደረገ። ሁለት ወንድማማቾች ቀርተው ነበር፣ አንደኛውን ገደሉት። ይሄ ሀዘን አትላንታ ውስጥ በሁለቱም በኩል አለ። በአማራውም ህብረተሰብ አለ፣ በትግራዩም ህብረተሰብ አለ። ሀዘን ላይ ነው ያለው ሰው ግን ሰልፍ ይወጣል። የሚገርመው ነገር ይሄ ነው የሚያሳዝነው። አገራችን በምን አይነት ቦታ ላይ ያለችው? አገራችን እየተካሄደ ያለው ነገር ባለፈው ሳምንት ነግሬያችኋለሁ። የእሳት ጋዜጠኞች አንድ የተናገሩት ነገር ቢኖር ምንድን ነው? ታሳሪዎች የጠባቂዎቹን እስር ቤቱን ሰብረው ለመውጣት ፈልገው ከዛ ደግሞ መሳሪያ ነጥቀው ሊታኮስ ሲሉ እርምጃ ተወስዶባቸዋል። ብዙም ቁጥር ሳይሆን ግን ትንሽ ሰዎች ተጎድተዋል፣ ሞተዋል ብለው ነግረውናል። ይሄ በደመኛ ስትመለከቱት የጁሽ ኮሚኒቲን ጀርመኖች እንደዛ ነበረ ይገሏቸው ነበረ ያስሯቸው ነበረ ካምፑስ ከትምህርት ቤት ውስጥ። ይሄ ስራ መደበኛ ስረኛ ከዛ አልፎ እየጨመረ ሄዶ ከዛም አለፈ ሄደ። ወዴት? ወደ ትልቁ ወህኒ ቤት፣ ከወህኒ ቤት ወደ መጋዘን፣ ከመጋዘን አሁን በየክልሎቹ እየተበተኑ ነው። በተለይ ኦሮሚያ ክልል በዚህ አዋሽ አርባ በሚባል አካባቢ የወታደር ካምፕ ውስጥ እየታሰሩ ነው ያሉት። መታሰራቸው ሳይሆን ሞተውም ለማታ መታችሁ ሬሳ ወሰዱ የተባሉም አሉ። ቀን ፎቶግራፍ እንዳይነሳ ለሰው እንዳይነገር እየተባለ ሬሳም እየተሰጠን ያለው። ይሄ የሚደረገው በዛች በኢትዮጵያ በምትባል ሀገር ነው። እንደዚህ አይነት ሰቆቃ በደርግ ጊዜ ቀሽብረና ሽብር ላይ ቀርቷል ተብሎ ነበረ። እንደውም ሐውልት ቆሞለትም ነበረ። ሐውልት የቆመው ምንድን ነው? ሁለተኛ ይደገመ የሚል ነው። አሁን ተደገመ። በማን? በጠቅላይ ሚኒስትር አብይ መንግስት። አገራችሁን መርዳታችሁ ጥሩ እንደተጠበቀ ሆኖ አሜሪካን ሀገር እኔ ለፖለቲከኞች ገንዘብ ሰጣለሁኝ፣ ለሪፐብሊካን ለዲሞክራት በተለያየ መልኩ ከጓደም ጋር ሆነን በገለሰውም ከጥቅማችን ከራሳችን ጥቅም አኳያ እንሰጣለን። ስንሰጥ ግን ምክንያቶች አሉን። ያንን የምንሰጥበትን ምክንያት ካላሟሉ ግን ነው አንሰጥም። ይህን አላደረጋችሁ ማለት ይቻላል። እና ኢትዮጵያኖች አሁን በየቦታው አገር ለመገንባት የሚገርመው ነገር ምንድን ነው? ይህን ያህል አመት ተደክሞበት የተገነባ መከላከያ ሰራዊት ነው እንዲፈርስ የተደረገው። እንዲፈርስ መደረጉ ብቻ ሳይሆን የሰውን በቃ ንብረቱ በሙሉ እንዳለ ነው የወደቀው። ትላንትና አንድ የወታደራዊ ጥናት ሚተች ሰው ኢትዮጵያ ሰራዊት 100,000 ሰራዊት ወልቆበታል አለ። 100,000 የመከላከያ ሰራዊት ብቻ ከ6 ወር በፊት ገና ከመቀሌ ለቆ ሳይወጣ የኢትዮጵያ ሰራዊት የኢትዮጵያ መከላከያ ሰራዊት የለም ጀራናሎቹ ብቻ ነው ያሉት ብዬ ነበር። እና 100,000 ሰራዊት አልቋል ነው የሚለው በዚህ ሰው ሪፖርት። ይሄ እንግዲህ የአማራ ሚሊሻን ሳንጨምር የአማራ ፋኖን ሳንጨምር ልዩ ኃይሎችን ሳንጨምር ነው። እንግዲህ ይሄ ሁሉ ህይወት እንዴት ነው የሚጠፋው? ለምን ይጠፋል? መጥፋት እኮ አልነበረበትም ጓበዝ። 6 ሚሊዮን ለ100 ሚሊዮን ለ6 ሚሊዮን ያቀተንም ተብሎ የተፈከረበት ጦርነት ሁሉንም ሰው ነው የጨረሰው። አትራፊ የሌለው ጦርነት ነው። ጠቅላይ ሚኒስትሩ አሁን ባለው ሁኔታቸው የራሳቸውን ስሜት የሚጋሉበት እንጂ ስለሚሞተው ሰው አይናገሩም፣ ለመናገርም አይፈልጉም። እንደውም ድላችንን የሚያጣጥል ሰው መጥቶብናል እና ድላችን ድል ነው ብሎ ነው የሚፈክሩት። ምንድን ነው ያገኙት? 2 ሳምንት ጦር ሜዳ ከርመው መጡ። ያገኙት አንድ ትልቅ ነገር ቢኖር ምንድን ነው? በየቀኑ ቪዲዮ ላይ ወታደር ስለብሰው ይታያሉ። ግን ሌላ ትልቅ ነገር ሁለት ትልቅ ነገሮች አምጥተዋል። አንደኛው አብረው ሲዋጉ የነበሩት ከዚህ በፊት ሶማሌ፣ ኤርትራ፣ አረብ ኤምሬት፣ አማራ ልዩ ኃይል ነበረ ኤርትራን ጨምሮ። አሁን ጭማሪ ምን መጣ? እሳቸው ከሄዱ በኋላ የኢራክ አልኩኝ የቱርክ ወታደሮች ሜዳ ላይ ነበሩ፣ ድሮኑን ያንቀሳቅሱ ነበረ። የአረብ ኤምሬት ወታደሮች ነበሩ፣ መሳሪያ ያንቀሳቅሱ ነበረ፣ የኮሚኒኬሽን መሳሪያዎችን ያንቀሳቅሱ ነበረ። በሁለት ሳምንት ጉዟቸው ያሳዩን አዲስ ተጨማሪ ነገር ቢኖር ምንድን ነው? የቱርክ ወታደር ኢትዮጵያ ውስጥ ገብቶ የራሱን ወገን ኢትዮጵያ ወገናችንን የትግራይን ሰው ይገድል ነበረ። በማን ፈቃድ? በጠቅላይ ሚኒስትሩ ፈቃድ። ምክንያቱም በፊትም አቅም አልነበራቸውም ጦርነት ሲገቡ። ጦርነት እንዲቀላል አይደለም። አረብ ኤምሬት ነበሩበት እዛ ውስጥ። የራሻ መርሲነሪስ አንድ ስም አላቸው። በቀደምታ አንድ ወረቀት ላይ አግኝቼው ነበር፣ አላስታወስኩትም አሁን። እነሱ አሉበት። ይህን ሁሉ ይዘው ነው ጠቅላይ ሚኒስትሩ የትም ፈቅ ሳይል ድል አድርጌ መጣሁ ብለው ያሉት። የሞተው ግን ኢትዮጵያዊ ወገናችን ነው። በሁለቱም በኩል ቢሆን የሞተው ኢትዮጵያዊ ወገናችን ነው። ጠቅላይ ሚኒስትሩ ለቴሌቪዥን ፍጆታ አንደኛው ምዕራፍ ጨርሻለሁ ብለው ሁለተኛው ምዕራፍ የት እንደሆነ አላውቅም። ይሄ አንዱ ነው በእሳቸው ሁለት ሳምንት ጉዞ። ሌላ ትልቅ ነገር ይዘው የመጡት ነገር ቢኖር ምንድን ነው? በሁለት ሳምንቱ ጉዟቸው የትግራይን ነጻ የመሆን እድል ሊያፋጥኑት ይችላሉ፣ እንዲያውም እያረጋገጡት ነው። አንድ ኢትዮጵያ የሚለው ኢትዮጵያዊ ሚሎሶቪች በደንበኛው አዳምጡ። ሚሎሶቪች ዩጎዝላቭን አንድ አደርጋለሁ ብሎ አንደኛውን ክልል እንዲገነጠል ይፈቅድ ነበረ። ያማ ሀገር ነጻ ወጣ። በአጠቃላይ ግን ዩጎዝላቭ ፈረሰች። ከፈረሰች በኋላ አቤት፣ ሬዲዮን ይቀንሱልኝ። እሺ ሬዲዮን ይቀንሱልኝ።
እሺ፣ ቅድም ስለ ቱርክ ወታደሮች ስትናገር ነበርና የታሪኩ ሁኔታ ወደ ልቦና ያመጣ ነው። ከዛሬ 500 ዓመት በፊት ከጀራይ አህመድ ጋር ሆነው ቱርካውያን በቱርክ መሳሪያ ነው ኢትዮጵያ የተመታችው። 15 በግራይ አህመድ የወደቀችው በቱርክ እርዳታ ነበር። አሁን ደግሞ የሁለተኛው ግራይ አህመድ እሺ አህመድ የነው እየደገመ ያለውና ኢትዮጵያውያን እንዲያውቁት እንዳሳስበብየ ነው።
እሺ በጣም አመሰግናለሁ። ታሪካዊ ሂደቱ ስላመጡልኝ ዘንግቾ ነበር ረስቾ ነበር ግን እንኳን አስተዋወሱኝ አመሰግናለሁ። በጣም አመሰግናለሁ ስለደውሉ
አመሰግናለሁ።
እንግዲህ ቱርኮች ታሪካዊ እንትን አላቸው ስለ ኢትዮጵያ ላይ ያለ ያጠሉት ጥላ ነበር ያን ያልተሳካላቸው። ግራኝ አህመድ ጋር እንደገና መጽሐፍን ማንበብ አለብኝ ኢትዮጵያ ታሪክን እንደን ጊዜ ቶሎ ቶሎ ካላነበብ ነው። አሁን በዚህ በቴክኖሎጂ በዚህ አጭር ጽሑፍ በሜሴጅ በቴክስት በፌስቡክ እንት ያደረግን ዋና ወቀታችን እየረሳን መተናል። እና አሁን ቱርክ ገብታለች ከነው ታደሯ የቱርክ ባንዲራ ተውለብልቧል። በነገራችን ላይ የቱርክ ባንዲራ ኢትዮጵያ ላይ ከጠቅላይ ሚኒስትሩ ጀርባ ተውለብልቧል። ይሄንን ያያያችሁ ነው እንግዲህ እርዳታ መታረቁት ጠቅላይ ሚኒስትሩ ያፈረሳተን ሀገር እየገነባችሁ ነው ጦሩ ነው ሳይፈርስ ሀገር ሳይበላሽ ባለፉት 27 አመት የመጡ የመንግስት ተወካዮች የመጡ እናናግራችን ስሏችሁ የለም እናንተ መፍረስ አለባችሁ ስላችሁ ስትሉ ያደግን አፈረሳችሁት። አሁን ያደግን ብቻ ሳይሆን አሁን ሀገር ያፈረሳችሁ ነው ያፈረሳችሁትን እንደገና ደግሞ ለመጠገን ገንዘብ ያዋጣችሁ ነው። ጦሩ ነው አሁን አልዘገየም አሁንም አልዘገየም። ትምህርት ቤት ያስፈልጋል የህክምና ጣቢያዎች ያስፈልጋሉ። ምን ማስፈልግ ነገር አለ? በአማራ በትግራይ አፋር አካባቢ ማስፈልገውን ነገር ንገሩን እስቲ። ስለዚህ ያፈረስነውን እየገነባን ነው። የጠቅላይ ሚኒስትሩ የሁለት ሳምንት የጦር ሜዳ ውሎ ይዞት የመጣው ነገር እነዚህ ሁለት ነገሮች ናቸው። እነዚህ ሁለት ትላልቅ ነገሮች ናቸው። አንደኛ የቱርክ ወታደሩ ከነ ድሮኑ መሳተፍን ማየት የቱርክ ባንዲራ መውለብለብ በሁለተኛ ደረጃና ዋናው ግን የኢትዮጵያ አንድነትን እንጠብቃለን ያላችሁ ወገኖቼ ኢትዮጵያን የሚያፈርስ ሂደት ውስጥ መሳተፋችሁ ሊያሳፍራችሁ ይገባል። ጦርነቱ እንዲቆም አለማድረጋችሁ ያሳፍር ይገባል። የኢትዮጵያ ስነ ጽሑፍ የኢትዮጵያ ሃይማኖቶች ሶስቱን ብንወስድ ኦርቶዶክሱንም እስልምናውንም አይሁዱንም ብንወስደው ከነ ዝማሪያቸው መደቡ ዋናው የሶስት ሺህ ዘመን ታሪካችን ትግራይ ነው። የሶስት ሺህ ዘመን ታሪክ ትግራይ ከሄደች በኋላ የሶስት ሺህ ዘመን ታሪክ አይኖረንም። ኢትዮጵያዊ ሚሎሶቪች ወዳጆቼ ይሄ እንዲገባችሁ ያስፈልጋል። ይሄ በጣም እንዲገባችሁ ያስፈልጋል። ይሄ ካልገባችሁ ቤቷን ለማቃጠል ሞክራ ሴትዮዋ አብርታ መጨረሻ ለቦክ ሲል አሁን ቦጋለልኝ አለች። ከተቃጠለው
አናስተልኝ ዘውዴ
አናስተልኝ
እንደሰነበተ ደና ነው ወይ?
እግዚአብሔር ይመስገን።
ህዝብ ያለጨ ነው አገር አትፈርስም አገር አትገነጠልም ይላል። አገር ህዝብ ከሌላት ምድረ በዳ እኮ ናት እንደሱ ይወርቆ ማለት ናት። አሁን ዘንታለው ብሎ ሰውን አሳስተ ሄደ። የፎቶሾፕ የቪዲዮሾፕ ሲያሳይ ሰምቶ ተመለሰ። በሃሺ ሞር ህዝብ ነው ያለጨ ከዛም ህዝብ ያለጨ ነው። ይሄንን ሰውዬ ምንድን ነው የሚሻለው? ሰው ሾርት ሜሞሪ ነው የኢትዮጵያ ህዝብ አለ። እነቱ ሾርት ሜሞሪ ነው። እንደዚህ ያረገ የሚሸውር ሰው ከሆነ ለኛ ምንድን ነው የሰውዬ? ምን አይነት መሪ ነው? እናትን ያለችውን የሰባተኛ ንጉስ እነግሳለሁ ብሎ ለአንድ ሰው ተብሎ የሁላ ህዝብ ማለቅ አለበት? የአገሪቷን ኢኮኖሚ ሰብሮ አድቅቆ ወድቆ ምንድን ነው የምትሆነው? ይቻገር ምንድን ነው የምትሆነው? የትግራይ ህዝብ የገነባትን ሀገር ኢትዮጵያ እኮ ራሱን ተናግሯል። መኪና የሌለው ሞተር ነው የትግራይ ህዝብ ከሌለ መኪና እንደሌለው ሞተር ነው ዞሮ ብሏል። አሁን ምንድን ነው ታዲያ ሞተሩ ከየት ነው የሚገጠመው? ማን ነው የሚገጠመው ሞተሩ? መኪናው እኮ ባዶ ቆርቆሮ ናት ማለት ናቸው እሱ እንደተናገረው ከሆነ እና ይሄ ሞላጫ አፍ ጩቤ ሆድ ጩቤ የሚባል ነገር
እሱን እንትን እኔ ግን እንደ ሀሳብ የምናገረው አለ ይሄ በሁለቱም በኩል ያለው ወገን አትላንታ ነዋሪ የሆነ ዘዴ ፈልጎ ቁጭ ብሎ መነጋገር መቻል አለበት። ሁለቱም ወገን
እንዳይናገር እኮ ሰው በአንድ ወገን እየሄደ ነው ያየነው ነው። ህዝብ እያለቀ ህዝብ እየጠፋ ህዝብ እየተራበ አማራም ወሎም ጎንደርም ትግራይም እያለቀ ምንድን ነው ከጦርነት የሚገኘው ትርጉም ምንድን ነው? እስኪ እንነጋገር። የተጠቀምነው ነገር አለ ወይ? ከጦርነት ያገኘነው ነገር አለ? ምንድን ነው ጥቅማቸው?
የለም።
አብይን ለማንገስ ብለን የሁላ ህዝብ ያለቀም ለአንድ ሰው ዶሮ እንደሞተ እንኳን አይቆጥረውም። ይሄ የፎቶ ሾው ነው የሚያሳየው። እንደዚህ ያደረግን እንደዚህ እንለቃለን እንደዚህ እናስፈቅቃለን ያለ ይናገራል። በጦር ሜዳ ውጊያ እንደዚህ ብሎ የሚያማስር መሪ ነው ያቸው ሰምቼ ማላቸው። እንደዚህ እናስለቅቃለን። በቀጠሮ እኮ አይደለም ውጊያ፣ ውጊያ በወንድነት ነው።
እሺ እሺ። አይ አሁን እዛ ውስጥ ሳንገባ ግን እንደዚሁም ብለን እንትን እናድርገውና እኔም ይሻላል ብዬ የምለው ነገር በሁለቱም በኩል ያሉ ሰዎች ቁጭ ብለው ለማነጋገር መሞከር ለመናገር መሞከር መቻል አለባቸው።
ስንት የተሞከረ እኮ ዘውዴ፣ ስንት የተሞከረ አንዳንዴ የትግራይ እንትናቸው ይባላል፣ አንዳንዴ የአብይ እንትናቸው ይባላል። አለቀ። ሰው ካለቀ ሰምታ አንተ ትናገ ኢሳት ለአምስት ሚሊዮን አሳልቀ ምን አለበት? 90 ሚሊዮን ህዝብ ሰላም ቢያገኝ እፎይታ ቢያገኝ። ዘር አያልቅም፣ ዘር አይጠፋም። እነ ዳንኤል እፍረት የሚናገር ስማቸው ዘርዘራቸው ድምፅ ማጣቸው እንዳይገኝ ማጥፋት አለብን። ድሮ መጣብ ያልነበር ማስፈራራይ ነበር፣ አሁን ግን ነው ሞር ብሏል።
ኦኬ አይወል እነዚህ ሁሉ ሆነው ግን አሁን አንተን እንዳድማጭ ሌሎቹም እንዳድማጭ ሆነው ህብረተሰቡ ለመነጋገር መሞከር መቻል አለበት።
እኔ ደስ ይለኛል ብንነጋገር ቁጭ ብለን ማነው ስለኛው 27 ዓመት ጨለማ ዘመን ነበር። በሶስት ዓመት ያገኘው ጥቅም ምንድን ነው? ሰው አለቀ፣ ሰው ተሰደደ፣ ሞት፣ ተራበ፣ አገሪቷ ደቀቀች። የውጭ ሀገር ዜጎችን አስገብቶ ሲያስጠፋት
ሀገራችን አሳጥርልኝ፣ በቃ አሳጥርልኝ። ምክንያቱም አንድ አይነት ነገር እየተናገርን ያለ ነው እና አሳጥርልኝ። ስለ ደወልክ አመሰግናለሁኝ። እንደተባለው ጦርነቱ የሚጠቅመን አይደለም፣ አልጠቀመንም። የሰው ህይወት ነው ያለቀው። የተጎዳችሁ ግን ማነች? ኢትዮጵያ ነች የተጎዳችሁ። ፖለቲከኞች ይሄዳሉ፣ በቃ አለቀ።
ያው መንግስትም ሄደ፣ መለስም ሄደ፣ ነገም አብይም ሄደ። ትንሽ ማያፍሩ የቱርክ ባንዲራ የሚጨቀርበት ሀገር ነው።
በቃ እሺ። አዎ እሺ። ሌላ ስልክ
የማፈር አለብን።
እሺ እሺ። ሌላ ስልክ አለ አለ መሰለኝ። ሄደ ያኛው። እሺ ጥሩ። ያለችንም ጊዜ በጣም አጭር ስለሆነች በዚቹ እንትን ለማድረግ ልሞክር እና የኢትዮጵያ ሁኔታ አስጊ ሁኔታ ላይ ነው። የኢትዮጵያ ሁኔታ አገሪቱ እየፈረሰች ነው ያለችው። አገሪቱ ቀስ እየስ ማን ነው ራሻ ማን ነው ስሙ ጎርባቸፍ ሲመጣ ከግራ ከቀኝ ግራ ቀኝ ፍርስርስ ብላ ራሻ ዋናው ብቻ ነው ዩኤስኤስአር የሚባለው የለም። ብልጦች ስለነበሩ ብዙም አልተታኮሱም። ዩጎዝላቭ ግን 30 ዓመት ፈጀባት ለመፍረስ። ከዛ በኋላ ግን ፈረሰች። አሁን ዩጎዝላቭ የሚባል ነገር የለም። ኢትዮጵያ ውስጥ ይሄ ነገር ሊመጣ ይችላል ብለን እንዴት ነው ማየትም የተሳ ነው? ኢትዮጵያ የሆነ ወገን አንድነትን የሚፈልገው ሰው እንዴት ነው እኔ የማገር እኮ ይሄ ነገር ሊመጣ ይችላል ብሎ እንዴት ነው የማይመለከተው ለመመለከት የማይፈልገው? ግራ የሚገባው ነገር ይሄ ነው። ሌላው አይደለም። እንዴት ነው እኔ ቤት ሊመጣ ይችላል ይሄ ነገር ብሎ መናገር የማይፈልገው? መናገሩን ትቶ ትንሽ ከተናገሩ አሁን ጁንታ ይላሉ። ገና ትንሽ የተለየ ሀሳብ ይሄ ነገር በሚባልበት ጊዜ ይሄ ጸያፍ ነው። ሶስት ክርስመስ ፓርቲ ሄድኩኝ እኔ ካል ከታንክስ ጊቪንግ ጀምሮ ሶስት ክርስመስ ፓርቲ ገና አንድ አራት እንደዚህ የሚኮሩኝ አሉ የሚሄድባቸው እና ግማሾቹ አሜሪካኖች ግማሾቹ ኢትዮጵያኖች ያሉበት ነው ያለው ስብጥር ነው እና ኢትዮጵያኖቹ በቃ ገና ሳያዩ ደማቸው ይፈላል። ለምን እንደሆነ አይገባኝም። ይህን ያህል በጥላቻ ታውረን አገር መገንባት አንችልም። አይቻልም። በምንም አይነት መልኩ አይቻልም። አብይ የጥፋት መላእክተኛ ነው። አሁን ኢሳያስን አሰማኋችሁ። የኔ ቃል አይደለም፣ ኢሳያስ ነው የተናገረው። ይችን ሀገር አፈርሳታለሁ አለ። ከሀያ ዓመት በፊት የመቶ ዓመት የቤት ስራን የሰጠኋት ለኢትዮጵያኖች የሰጠኋቸው ብሎ ተናግሯል ኢሳያስ አፈወርቄ። ይሄንን ሰው ተሸክሞ ነው የአማራ ኤሊቱ የኔ ዘመዶች ኢትዮጵያን እንገነባለን የምትሉት። ወያኔ ተመልሶ መጥቷል። ለጊዜውም ቢሆን ዛሬ ገሸና ላይ ጦርነት ነበረ፣ ገሸናን አስለቀቀው ይዘዋል። መንግስት በሌላ መልኩ ደግሞ ወደ መቀሌ የሚሄደው መንገድ ሰብር ያለሁኝ ብሏል። ይሄ ጦርነቱ የሚቀጥል የሚቆም አይደለም። ሁለተኛው ምዕራፍ ምን ሊያደርጉ እንደሚሄዱ አላቅም፣ ማንን ይዘው እንደሚሰለፉም አላቅም። ጠቅላይ ሚኒስትሩ በሁለተኛው ምዕራፍ ጉዟቸው ከሄዱ ማለት ነው። ግን ጠቅላይ ሚኒስትሩ ካልተሳካላቸው ሰውን እንዳለ ጥለውት እንደሚሄዱ ግን እርግጠኛ ነኝ። የሚቆዩ አይደሉም፣ ጭንቅ የሚችሉም አይደሉም ሰውየው። ሌላ በጣም አሳሳጅ ደረጃ ላይ ያለው በዚህ ሳምንት ወደ አምስት ጋዜጠኞች ታስረዋል። ማዓዛ አህመድ ታሰረች ዛሬ። ትላንትና ማን ነው የተራራ ኔትወርክ አዘጋጅ ታሰረ። ከትላንት ወዲያ ባለፈው ሳምንት ሳምሶን የሚባል የታሰረ፣ አስፔዲያስ ተስፋ የሚባል የታሰረ፣ ወደ አምስት ስድስት ናቸው የታሰሩት። ለምንድን ነው ማዕዛ የታሰረችው? እንደሰማሁት እርግጠኛም ባልሆን የታሰረችው የሄዱት ተማሪዎች ወደ ትምህርት ገበታቸው ይመለሱ ብላ ስላለች ነው። ታምራት ነገራ የታሰረው ደግሞ ወያኔ ብሄድ ኦፒዲዮ አለና ብለው ነው። የታምራት ነገራ እስርና የልደቱ አያሌው እስር በዚህ ከሊያንድ ናቸው። ታምራት ነገራ ከቤት ወሰዱት፣ ሶስተኛ ፖሊስ ጣቢያ ወሰዱት። ከዚ በኋላ ለኦሮሚያ ክልል ፖሊስ ነው የሰጡት፣ እዛም አልተገኘም ተብሏል። ስለዚህ እንደዚህ እየተደረገ ያለ ነው። መናገር የማይቻልበት መናገር እንኳን ሀሳብ መስጠት የተከለከለበት አገር እየሆነ መጥቷል። እና ይሄ ለኢትዮጵያኖች ለማስታወስ ያህል ነው። ሰዓት ያለፈ፣ ደህና ሁኑ። Let's go.